ያደጉበትን ማህበረሰብ የመርዳት ፍቅርና ትጋት ያላቸው ወጣት የሰፈር ልጆች የፌስቡክ የውስጥ መላላኪያ የሆነው ሜሴንጀር ላይ ቡድን በመፍጠር የክርስቲያንና የሙስሊም በዓላት ላይ ገንዘብ በማዋጣት የሰፈራቸውን ችግረኞች ለዓመት በዓል የመርዳት ልምድ ነበራቸው። እነዚህ የጉርድ ሾላ ልጆች የተሰኙ በሀገር ውስጥና በውጭ ሀገር ያሉ ወጣቶች በዘንድሮ የፋሲካ በዓል ግን በኮቪድ-19 ሳቢያ በተጣሉ የእንቅስቃሴ ገደቦች ምክንያት ይህን ማድረግ አልቻሉም ነበር። ገንዘቡ ግን ልክ እንደ ወትሮ ሁሉ ተሰባስቦ ስለነበር ለምን ይሄን ጉዳይ ሰፋ አድርገን በወረርሽኙ ሳቢያ ጓዳቸው ለጎደለባቸው መሰረታዊ የምግብና የንጽህና መሳሪያዎችን አናሰባስብም ወደ ማለት መራቸው። በዓለም ዙሪያ ለሚያውቋቸው ጓደኞቻቸውም በውስጥ መስመር ጥሪ ያቀረቡ ምላሹ ደግሞ መልካም ነበር። ኖላዊት ሽመልስ የቡድኑ ሊቀመንበር ናት።
የተለያዩ ጊዜ በተለያዩ ሃይማኖታዊ በዓላት ጋር የተገናኙ ነገሮችን የአካባቢያችን ተወላጆች የተቸገሩ ሰዎችን የመመገብ ዝግጅት ያካሂዱ ነበር። ዘንድሮ ፋሲካን በዓል ተከትሎ የሚደረግ ዝግጅት ነበር። እሱን ማድረግ አልቻሉም ነበር በኮቪድ ጋር በተገናኘ ሁኔታ ነው። ለሱ የታሰበውን ነገር ይዞ ምንም ማድረግ እያሰቡ ባለበት ሰዓት ለምን እንደዚህ የተቸገሩ ሰዎችን አንረዳም የሚልም ሀሳብ ከሌሎች አዘንባው ከጉርድ ሾላና አካባቢ ከጓደኞች መሀል የተነሳ ውይይት ነበር። እኛም ሰፈር ከሀገር ውስጥም ከሀገር ውጭም ምናምን ያሉ ሰዎች በሙሉ ግሩፕ ማህበራዊ ሚዲያ ላይ ሰዎች እንደዚህ መግባት ጀመሩ፣ መወያየት ተጀመረ፣ እንርዳ የሆነ ነገር እናርግ፣ በደንብ ኑሯቸው የደከሙ የኮቪድ-19 በተለይ በሰው ኑሮ ላይ እያመጣ ያለው ጫና ከፍተኛ ነው። ብዙ ሰው ቤቱ ተቀምጧል። የዕለት ኑሮ እየሰራ ለሚገባ ሰው ነገሮች እየከበዱ ይሄዳሉ። የእገዛ የሚያስፈልጋቸውን ሰዎች እንዴት እንርዳቸው የሚባለው ውይይት በሰፊው ቀጠለና እኛም ነገር ትልቅ ቦታ ሊደርስ ይችላል፣ ብዙ ሰው ልንረዳ እንችላለን ብለን ያሰብንበት ቦታ ስንደርስ ወደ ወረዳችንም ሄደን እንዲህ ነገሮች የታሰቡ ነበሩ ከዚህ ፊት የምናደርጋቸው፣ አሁን ደግሞ በዚህ መልኩ ሁሉም ሰው የጉርድ ሾላና አካባቢው ነዋሪ የሆነ የአንድ ሰፈር ያደገ ልጆች በሙሉ ሆነን እንዲህ አይነት ነገሮች መርዳት ፈልገናል እና ወረዳው እንዲያውቀው፣ ከዛ ደግሞ አንዳንድ ትብብሮች ሊተባበሩን የሚችሉትን ነገሮች ካሉ እንዲተባበሩን አብረን ከወረዳው ጋር ብንሰራ ብለን ስናናገራቸው እነሱም በራቸውን ከፍቶ ነው የተቀበሉን።
በዚህ ቡድን ውስጥ ከ200 በላይ የሚሆኑ በጎ ፈቃደኞች በሀሳብና በገንዘብ እየተሳተፉ ያሉ ሲሆን ነዋሪነታቸውን በአሜሪካን ሀገር ቨርጂኒያ ያደረጉት ዮሐንስ ጉርሙና ዳንኤል አበበ በገንዘብ ማሰባሰቡ ሂደት ላይ ከፍተኛ ሚና የተጫወቱ ሲሆን ዮሐንስ ጥሪ ሲያደርጉ በአፋጣኝ ምላሽ እንዳገኙም ይናገራል።
ያለውን የማህበራዊ ሚዲያ ተጠቅመን ለምን የሰፈራችን ልጆች አናሰባስብም እና እርቀም ያለ ነገር አድርገን በሰፈራችን የሚገኙ አላሳደጉ እናቶች፣ አባቶች እንደዚሁም ደግሞ ትንሽ ልጆች የያዙ እጅ አጠራቸው እናቶችን ለምን አንረዳም? በአውሮፓም በአሜሪካም በካናዳም የሚገኙ ወንድሞች እናቶችን አነጋገርኩኝ። እሱም አነጋገረ። ከዛ በኋላ ዋትሳፕና የሜሴንጀር ግሩፕ ከፍተን እንግዲህ በመላው ዓለም የሚገኙ የሰፈራችን ልጆች አሰባሰብን። ወንድማማችነትን፣ ሰፈርተኝነትን፣ ያለፈ ትዝታን እያወራን እየተጫዋወትን የተለያየ የገንዘብ አስተዋጽኦ አደረጉ። ያንን ብር ሰብስበን ኢትዮጵያ ውስጥም ደግሞ በኮሚቴ መልክ አዋቅረን እዛም አካባቢ የባንክ አካውንት ከፍተው እዛ አካባቢ ያሉት ልጆች እንዲያደራቸው እንዲሰበስቡና እንዲያስተባብሩ ተደረገ ማለት ነው።
የዚሁ ቡድን አባል የሆነውና የቨርጂኒያ ነዋሪው ዳንኤል አበበም ይሄኛው እርዳታ ወቅቱን በማማከል በምግብና በመሰረታዊ የንጽህና መጠበቂያ ለማገዝ የተዘጋጀ ቢሆንም ወደፊት ምን መደረግ አለበት በሚለው ላይም በሚቀጥለው ሳምንት የመጀመሪያው ዙር እርዳታ ከተካሄደ በኋላ ሊወያይ እንደሚያስቡ ይገልጻል።
ይሄኛው ወቅቱን ያማከለ ነው። ምክንያቱም ይሄ ኮቪድ-19 አንደኛው ትልቁ ሪኳየርመንት ራስን ማግለል ወይም በቤት መቆየት የሚለው ነገር ነው። እዛ ላይ ደግሞ በቤት ቆይተው የወር የሁለት ወር አስቤዛ ለማድረግ አቅም ያጠራቸው ሰዎች የዕለት ጉርሳቸውን ለማግኘት በሚሯሯጡበት የኑሮ ዘይቤ ውስጥ ነው ያለ ነው። ስለዚህ አትሊስት በቤታቸው ሲቆዩ ለጥቂት ለሳምንት ቢሆን ወይ ለአንድ ወር እንደዚህ ሊያቆያቸውን እንግዲህ እንዳለ ሪሶርስ ነው እየሰራን ያለ ነው። በቀጣይ እንደ መንግስት አቅጣጫ በህጉ እንደሚፈቅድልን እንመካከርበታለን ብዬ አስባለሁ።
ኖላዊት ሽመልስ በአጠቃላይ ቃል ከተገባው ጋር ወደ ግማሽ ሚሊዮን የሚጠጋ እርዳታ እያሰባሰቡ ያሉ መሆናቸውን ገልጻ በዚህ ጉዳይ ላይ የእርዳታ እጃቸውን የዘረጉት ብዙ መሆናቸውንም ትናገራለች።
የሰፈራችን ልጆች ከሀገራቸው ቢርቁም እንደው የእውነት እዚህ እንዳለ አይነት ሰዎች ድረስ በደንብ ይመለከተኛል፣ መርዳት አለብኝ፣ ኃላፊነት ያገዛኛል ብለው በደንብ አስተባብረው ሰብስበው ሀሳብ ሰጥተው ድጋፍ ሰጥተው ምናምን አብረውን ናቸው ያሉት። ሰዎች አብረውን እየረዱን ነው በዚህ ነገር ውስጥ። ቀጥል ደግሞ የገዳመ ሲታውያን ማርያም ጽዮን ትምህርት ቤት የሚባል አንድ የካቶሊክ ሚሽን አለ። እኔም እንደውም እዛን የተማርኩት መሰበሰቢያ ቦታውን ይሰጡናል፣ ሀሳባችንን እንደመደገፍ እንደውም እኛም ይሄ ይመለከተናል የምንኖርበት ሰፈር ብለው 30,000 ብር ቃል ገብተውልናል በዚህ እገዛ ለማድረግ። እንደገና ደግሞ የእግር ኳስ ሜዳቸውንም እንደምንጠቀምበት ፈቅደውልናል። ፕሮግራሙን እዛ ለማድረግ አስበናል። እንደውም በብዙ መልኩ ተባብረናል። ሌላ ፕሮግራም ላይ አብረን ልናስኬድ እያሰብን እየሞከርን ያለ ነው የደም ልገሳ ፕሮግራም ለማካሄድ ነው። ለዛም እየተመዘገቡ ያሉ ሰዎች አሉ። ፕሮግራም ተይዟል።
በአሜሪካን ሀገር ነዋሪ የሆኑት ዳንኤል አበበና ዮሐንስ ጉርሙም በእርዳታው የተካፈሉትን በሙሉ በማመስገን ሌሎችም በዚህ አስጨናቂ ወቅት ከዚህ ተሞክሮ በመውሰድ ያደጉበትን ቀየና ሰፈር ዞር ብለው ሊመለከቱና ሊያግዙ ይገባል ይላሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።